ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች እየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ያለ ጥርጥር በብዙ መንገድ ለየት ያለ ጊዜ ላይ እንገኛለን። ግዙፍ ዓለምና ከአንዱ ጥግጋት ያለች ትንሽ መንደር በአንዴ ውጥንቅጣቸው የወጣበት የእጅ ስልካችን ያህል የቀረቡበትና በእጅጉም የጠበቡበት ጎዳና ወደየት እየወሰደን ይሆን? አሁንም ያን ሞጋች ጥያቄ መጠየቅ ግን ግድ ይመስላል። ለመሆኑ ይሄ ሁሉ ለምን? ከጥያቄዎቹ ጋር እንቆይና በተለይ በኢትዮጵያ በሚታዩ ሰሞንኛ ጉዳዮች ዙሪያ ትኩረት ያደረጉ ጥሪዎችን ያሰሙ ሁለት ኢትዮጵያውያን ቡድኖች ሰሞኑን ተሰምተዋል። አንደኛው ቡድን አጣዳፊ ያለውን፣ ሌላኛው ደግሞ ለዘላቂ ሰላምና አብሮ መኖራችን ያሉትን ይዘው ነው አደባባይ የወጡት።
ይህ መዋቅራዊ ስራ አሁን የነፍስ ማዳን የሀገር መረጋጋት ኢመርጀንሲ ጥረትካ ተጣምሮ መጀመር አለበት፣ ለነገ የሚባል አይደለም የሚል እምነት አለን። ይህም ደግሞ የእኛ ምክረ ሀሳብ በስራ ላይ የሚለው ያው መንግስት ፊቱን ወደ አማራጭ ፍለጋ በሚዞርበት ጊዜ ነው።
ሁሉም የተያያዙ ነገሮች ናቸው። አሁን በአጭር ጊዜ ውስጥ ማድረግ ያለብንን ነገር ጠቀስን እንጂ በረዥም ጊዜ ውስጥ የሚደረጉ በጣም ብዙ ነገሮች እንዳሉ እናውቃለን። መንግስት ያጠፋቸው ስም እንዳሉ እናውቃለን። አሁን ግን አገራችን ለማዳን ከፈለግን ደካማ መንግስት ቢሆን ምርጫውን ካሂዶ ከዚያ በኋላ የደረገው ብዙ ነገሮች ማምጣት የሚቻልበት መንግስት ባለበት አገር ሳትፈርስ በሆነችበት ሁኔታ ነው።
የሰማችኋቸውም ፕሮፌሰር ብርሃኑ አበጋዝ የዜግነት ቃል ኪዳን ከተባለው የኢትዮጵያውያን ማህበር ከዚህ ከዩናይትድ ስቴትስ፣ እንዲሁም ዓለም አቀፍ የኢትዮጵያውያን ምሁራን ተነሳሽነት የተባለውን ቡድን በመወከል ዶክተር ታሪኩ ተሻለ ከስዊድን ናቸው። ሙሉ ቃለ ምልልሳቸውም በምሽቱ የውይይት ክፍለ ጊዜ ይቀርባል። አሳዛኝና አስጨናቂ ዜናዎች በተበራከቱበትም ከዚያ መለስ ያሉትን ለጤናና ለሰላም የሚበጁትን በምንዳስስበት መስኮል ደግሞ ቀላልና የቅርባችን ነው። ለጤና ጠቃሚነቱ ዘመን የጠገበ እውነት ነው። ደስተኛ ያደርጋል፣ እናም ለብሩህ አእምሮ ይበጃል የሚለው ግን የሚያጓጓ ዜና ይመስላል። አንድም በቀላሉ መዘውተር መቻሉ የሁላችንም ያደርገዋልና ሁለትም ጥቅሙ የማይታለፍ በመሆኑ ኃያል ጉልበት የሚል ስያሜን ተሰጥቶታል። ጠቀም ያለ የእግር ጉዞ አዘውትሮ ማድረግ፣ ምናልባትም የስፖርት ትጥቅ መያዣ ቦርሳችንን አጥቶ በአመቺ መጫሚያ ተክቶ መንገድ መግባት ወደር የለሽ በሆነ መልኩ አንጎልን ይከፍታል እያሉን ነው። ውዳሴ ለእግር ጉዞ የተሰኘው መጽሐፍ ደራሲ የአየርላንዱ የዱብሊን ትሪኒቲ ኮሌጅ መምህርና አንጎል ላይ የሚደረጉ የሙከራ ጥናቶች ባለሙያው ፕሮፌሰር ሼን ኦማራ ናቸው። ለሙያዊ ትንታኔውም ከዚህ ቀደም በጉዳዩ ዙሪያ መሰል ጥናት ያደረጉ የአንጎል ሐኪምና ተመራማሪ ጋብዘናል። ቆየት ብለውም ይቀርባሉ። የአዲስ አበባው መስኮት ሲከፈት ንጉሥ ያክሊሉ ከትንሣኤ በዓል አስቀድሞ ጀምር አድርጎት ወደ ነበረው የምርጫ ታሪክ ማስታወሻው ይወስደናል። እሁድ ግንቦት 1 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ። እንዳትሄዱ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በትግራይ ክልል በተካሄደው ጦርነት በኢትዮጵያ መንግስት ተፈጽሟል ያሉትን አድራጎት አጥብቀው መንቀፋቸውን አሶሺየትድ ፕሬስ ዘገበ። የተፈጸመው ተግባር የዘር ማጥፋት ነው ብለው እንደሚያምኑና የሚፈልጉት የትግራይን ህዝብ ለማጥፋት ነው ማለታቸውን ዘገባው ጠቅሷል። አሶሺየትድ ፕሬስ ባለፈው ወር በእጅ ስልክ ተቀድቶ ከኢትዮጵያ የወጣ ባለው ቪዲዮ ፓትርያርኩ ለህዝቡና ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት ካሁን ቀደምም ልናገር በተደጋጋሚ ሞክሬ አልተፈቀደልኝም ማለታቸውን ጨምሮ አመልክቷል። ቅዱስ ሲኖዶስ በዚህ ጉዳይ ላይ የሰጠው መግለጫም ሆነ ያንጸባረቀው አቋም እስካሁን የለም። በነገ ሰኞ ፕሮግራማችን ጉዳዩን በዝርዝር እንመለስበታለን። በኮቪድ-19 ዜና በትናንትናው ዕለት በተካሄደ የኮሮና ቫይረስ ምርመራ 5393 ሰዎች በሀገሪቱ ዙሪያ ተመርምረው 637 ለቫይረሱ የተጋለጡ መገኘታቸውን እንዲሁም በኮቪድ-19 ሳቢያ የ31 ሰዎች ህይወት ማለፉን ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ አመልክቷል። በተያያዘ ተቋሙ ለሲዳማ ብሔር የዘመን መለወጫ የፍቼ ጫምበላላ በዓል ባስተላለፈው የእንኳን አደረሳችሁ መግለጫ በዓሉ በአደባባይ የሚከበር መሆኑን አስታውሶ የሲዳማ አባቶች በኮቪድ-19 ወረርሽኝ ምክንያት ህዝቡ ለበሽታው እንዳይጋለጥ ዘንድሮ በዓሉን ንክኪ በማይበዛበት መንገድ በቤተሰብ ደረጃ እንዲያከብር እጅግ አስተዋይና ኃላፊነት የተመላበት ውሳኔ በማስተላለፋቸው ለክልሉ አባቶችና ለክልሉ አስተዳደር ምስጋናውን አቅርቧል። ከትናንት ጀምሮ ለሁለት ሳምንታት የሚዘልቀውን የበዓሉን አከባበር በተለይም የበዓሉን ጥንቃቄ የተመላበት የዘንድሮ አከባበር የተመለከተ ዘገባ በነገው ዕለት እናቀርባለን። በዓለም የኮቪድ-19 ዜና በዓለም ዙሪያ ያለው የኮሮና ቫይረስ ተጋላጮች ቁጥር 157.7 ሚሊዮን ሲደርስ በበሽታው ሳቢያ ለህልፈት የተዳረጉት ደግሞ 3.3 ሚሊዮን መግባታቸውን የዩናይትድ ስቴትሱ የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ አመልክቷል። በወረርሽኙ ክፉኛ በተጠቃችው በህንድ ዛሬ ብቻ 403,000 አዲስ የቫይረሱ ተያዦች መገኘታቸውንና ከ4,000 በላይ ለህልፈት መዳረጋቸውን ዘገባዎች አመልክተዋል። የሀገሪቱ ጠቅላይ ሚኒስትር ኔራንድራ ሞዲ አገር አቀፍ የእንቅስቃሴ ክልከላ እርምጃ እንዲያውጁ ከፖለቲካ ሰዎችና ከህዝብ የጤና ጥበቃ ባለስልጣናት ቢወተወቱም እስካሁን ያንን እርምጃ አልወሰዱም። አንዳንዶቹ የሀገሪቱ ክፍላተ ሀገር ግን ለየራሳቸው አካባቢ የእንቅስቃሴ ገደቦችን አውጥተዋል። ኒው ዴልሂ ባለፈው ወር የተጣለውን የእንቅስቃሴ ክልከላ በ10 ቀናት አራዝማለች። የዓለም የጤና ድርጅት ዋና ሳይንቲስት ሱሚያ ስዋሚንታን በህንድ የሚታየው የወረርሽኙ ይዞታ የሚጠቁመን በከፍተኛ ፍጥነት የሚዛመት የቫይረስ ዝርያ ስርጭቱን እያባባሰው መሆኑን ነው ብለዋል። ይህ የቫይረሱ ዝርያ ከሚይዛቸውና ለህልፈት ከሚዳርጋቸው ሰዎች በተጨማሪ ያለው አደጋ በክትባቶቹ ያለመበገር አደጋው ሊጨምር መቻሉ እንደሆነ ሳያስጠነቅቁ አላለፉም። ፖርቹጋል ውስጥ የተከፈተው የአውሮፓ ህብረት መሪዎች ጉባኤ ከፋይዘር ባዮንቴክ ጋር እስከ መጪው የአውሮፓ 2023 ዓመተ ምህረት ድረስ በሚኖረው ጊዜ 1.8 ቢሊዮን የኮቪድ-19 ክትባት እንዲያቀርብ የተደረሰውን ስምምነት አጽድቋል። በዚሁ የአውሮፓ ህብረት የመሪዎች ጉባኤ ላይ ዩናይትድ ስቴትስ የበረታ ነቀፋ እንደቀረበባት ታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ድሆቹ ሀገሮች ተጨማሪ ክትባቶችን ለማግኘት ይችሉ ዘንድ የክትባት አምራቾቹ ኩባንያዎች ባለቤትነት መብት በጊዜያዊነት እንዲነሳ ባልተጠበቀ መንገድ ድጋፋቸውን መስጠታቸው ነቀፌታ ያስከተለ ሲሆን የአውሮፓ ህብረት ምክር ቤት ፕሬዚደንት ሻርል ሚሼል ያ እርምጃ አሁን ላለው ችግር መፍትሄ ይሆናል ብለን አናምንም ማለታቸው ተጠቅሷል። ሚሼል እና ሌሎችም የህብረቱ መሪዎች ዩናይትድ ስቴትስ ክትባቶችን በርከት አድርጋ ወደ ሌሎች ሀገሮች ብትልክ ነው የሚሻለው ብለዋል። ይህ በእንዲህ እንዳለ የዓለም የጤና ድርጅት ቻይና የሰራችውን የኮቪድ-19 ክትባት በዓለም ዙሪያ ለአጣዳፊ ጥቅም እንዲውል ፈቃድ ሰጥቷል። የቻድ የጦር ኃይል በሀገሪቱ ሰሜናዊ ክፍል ከሚንቀሳቀሱት ሽምቅ ተዋጊዎች ጋር ለሳምንታት ባካሄደው ውጊያ ድል እንዳደረገ ተናገረ። የሀገሪቱ ፕሬዚደንት ኢድሪስ ዴቢ በውጊያው ግንባር ላይ ህይወታቸው ማለፉ የሚዘነጋ አይደለም። ሽምቅ ተዋጊው ቡድን የቻድ የለውጥና የአንድነት ግንባር መንግስት ድል ተመቷል ማለቱ ላይ አስተያየት እንዲሰጥ ተጠይቆ አልመለሰም። የሽግግሩ ወታደራዊ መንግስት ከአሁን በፊትም አማጽያኑን አሸንፈናቸዋል ካለ በኋላ ውጊያው እንደቀጠለ ዜናው አስታውሷል። በመጨረሻም ትናንት አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ የልጃገረዶች ትምህርት ቤት የደረሰው ከባድ የቦምብ ፍንዳታ ቢያንስ 50 ሰዎች ሲገደል ከ100 የሚበልጡ ማቁሰሉ ተገልጿል። የሀገር አስተዳደር ሚኒስቴሩ ይህ ቁጥር ሊጨምር እንደሚችል አስታውቋል። የሚበዙት ነዋሪዎች የሺያ እስልምና ተከታዮች በሆኑበት በካቡል አካባቢ በሚገኘው ትምህርት ቤት ምሽት ላይ ከደረሰው ፍንዳታ ሰለባዎች መካከል የሚበዙት ተማሪዎች መሆናቸውን የሚኒስቴሩ ቃል አቀባይ አስታውቋል። ለሰዓቱ ያለን ዜና በዚሁ ያበቃል።
እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እሁድ ግንቦት 1 2013 ዓ.ም የራዲዮ መጽሔት ጀመረ። አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ አመሻለሁ። ትዝታ በላቸው በስራ ጉዳይ ከሄደችበት አዲስ አበባ ስትመለስ በሚቀጥለው የራዲዮ መጽሔት ታገኙታላችሁ። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። እምባዬን የት ላርገው? ቀና በል ይሉኛል ወዴት ልበል ቀና? ከላይ ተደፍቶብኝ አገር እንደቁና፣ ጣራው ባጡ ቀርቦኝ በር አልባ ግድግዳ እንደ ዝናር ከቦኝ፣ ብጫጩት ጉልበቴ እየተወራጨው እምባዬን ዘግኜ ሽቅብ እየረጨው፣ ወደ አማልክት ብጮህ ጠሎቴን አይሰሙት፣ በየት በኩል ኖሬ በየት በኩል ልሙት? በምን ይገለጻል የትውልድ ያበሳ? ከመንበርከክ ብዛት መራመድ ይረሳ። ያልፋል ተለግሞ ያልፋል ተከርችሞ፣ የጉልበቱን ኮቴ ምድር ላይ አትሞ። በፈፌ ቀን አልፎ እብድ ቀን ሲመጣ፣ ማልቀስ አመት ሲሆን በሸንጎ የሚያስቀጣ፣ እምባዬን የት ላርገው ወዴት ልሸሽገው? በአይነት ላርገው በተሰኘችውና የሳምንቷ ምርጥ ባደረግናት ገጣሚ በእውቀቱ ስዩም ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስልት እናስከትል።
You're not
እናት ለቷ ድምፃዊቱ ብዙነሽ በቀለ እንደተጫወተችው። አድማጮች፣ ዛሬ ዕለቱ እዚህ በዩናይት ስቴትስ የእናቶች ቀን ነው። እናትነት የሚከበር የሚዘከርበት፣ እናት በቤተሰብና በማህበረሰብ ውስጥ ያላትም የላቀ ድርሻ የሚወደስበት ዕለት። ታዲያ በዚህ ዕለት በተለይ እጅግ ለከፋ መከራና እንግልት የተዳረጉ ኢትዮጵያውያን እናቶች እንክብካቤ፣ ከለላ፣ ፍቅርና ክብር ይሻሉ። እናም ኢትዮጵያውያን እናቶች በሙሉ በያላችሁበት መልካም የእናቶች ቀን ይሁንላችሁ። አድማጮች፣ አሁን ወደ ቀዳሚው ዝግጅት የውይይት ክፍለ ጊዜ። አብዛኞቹ የሕክምና ባለሙያዎች የሆኑበት ዓለም አቀፍ የኢትዮጵያውያን ምሁራን ተነሳሽነት የተባለው በተለያዩ የዓለም ክፍሎች የሚኖሩ ከሰባ በላይ ኢትዮጵያውያን ባለሙያዎች የሚገኙበት ቡድን በቅርቡ ለአገር የመቆም ጥሪ በሚል ያወጣውን ጽሑፍና በተመሳሳይም የዜጎች ቃል ኪዳን የተባለው ቡድን አባላት የአገር ጉዳይ ግድ የሚላቸው ዜጎች ስብስብ የአገር አድን ጥሪ በሚል በጋራ ያሰናዱትን ሰነድ ተንተርሶ ከሁለቱም ወገኖች አንዳንድ ተጠሪዎችን ጋብዘን አወያይተናል። በቅድሚያም ሁለቱ እንግዶቻችን ስለ ራሳቸው የየግል ልምድና ሙያቸው እንዲነግሩ ላቀረብንላቸው ጥያቄ በሚሰጡት ምላሽ ነው የምንጀምረው።
ሻል እባላለሁ። ሐኪም ነኝ። እዚሁ ሲድን አገመት ከጨረስኩት ከሰላሳ ዓመት በላይ ሰርቻለሁኝ። ብዙውን ጊዜ በራሴ በግል ክሊኒክ ከጓደኞች ጋር የሰራሁት፣ ከዛ በየሆስፒታሉ ሰርቻለሁኝ። ኢትዮጵያ ከኖርኩት እኔ እዚህ ኖርኩት ይበልጣል። ያለንባት ትንሽ ከተማ ለብዙ ጊዜ አበሻ ሌላ ነበር። እኔና ባለቤቴ ብቻ እና ልጄ ነበር። አሁንም ልጄም አሜሪካ ስለሄደ ሁለታችን ብቻ ነው ያለ ነው ማለት ይቻላል። እና ህብረተሰብ ውስጥ ገብተን ውስጡ ነው ያለ ነው ጓደኞቻችን 90% እንግዲህ ያው ሲድኖችን አስካኔ ናቸው። ከምንነጋገረው ጋር ተያይዞ እዚህ እንዴት ነው ቢሉኝ ሰዎች፣ ለምሳሌ ኢትዮጵያም ሌላም ቦታ የሚያዳምጡ እዚህ ትንሽ ከተማ ውስጥ 40 ዓመት ያልኖረ ማለት በኖርኩበት ጊዜ አንድም ቀን ሰው ሲጣላ ወይ ሲደባደብ ወይ ሲጫጫ አላየሁ። ሲድናዊ ለማኝም አይቸራውቅም የለም ማለት አይደለም ነገሩ ግን የለ እዚህ አይተን አናውቅም። ጓደኞቻችንም ሁሉም እንግዲህ የራሱ አመለካከትና የፖለቲካም እይታ አለው። ግን በፍቅር ሲከራከሩ ሲዋዩ ነው እንጂ ሲጣሉ አይቼም አላውቅም። ስለዚህ ሰላም ሞቶ ተጠፋዋል ማለት ነው።
እሺ አሉላ፣ ለሰጠህን እድል እጅግ በጣም አመሰግናለሁ። ዶክተር ታሪኩንም በመታወቄ ደስ ብሎኛል። እኔም በልጅነቴ ነው ከኢትዮጵያ ወጣሁት። እዚህ አሜሪካን ሀገር ነው ኮሌጅ የተማርኩት እና እዚህ በዩኒቨርሲቲ መምህርነት በኢኮኖሚክስ አሁን እንግዲህ ወደ 30 ዓመት ሊጠጋኝ ነው። እዚህ ሀገር ከመጣሁ በኋላ ያው በደርግ ጊዜ የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ በመሪነትም ደረጃ የህዝቡ መብት ይከበር በሚል ትግል ተሳትፌያለሁ። ከዛም በኋላ እንደዚሁ የኢትዮጵያን ህዝብ አንድነት፣ የኢትዮጵያን ሉዓላዊነት በኢንተርናሽናል ደረጃ እውቅና የተሰጣቸው መብቶች ይከበሩ በሚል አሁንም እንደው አለመታደል ሆኖ እንደገና የሀገር መፍረስ ጭላንጭል ሲታይ፣ መብቶች ሲደፈሩ፣ ህዝብ ሲጨረስ ያው እንደ ትውልድ ኢትዮጵያዊ ዝም ማለት ስለማይገባ በምክረ ሀሳብ ደረጃ እሳተፋለሁኝ። በሲቪክ ንቅናቄ ኢትዮጵያዊነት በሚባል ድርጅት እሳተፋለሁ። አሁን ደግሞ ይሄን ሀሳብ ያቀረብነው ከስድስት ወር በፊት የተሰበሰብነው አገር ወዳድ ኢትዮጵያውያንና የዜጎች ቃል ኪዳን ቡድን በሚል ነው ራሳችንን የጠራ ነው። ስለዚህ ጊዜያዊ የሆነ ስብስብ ነው።
መልካም። ሁለታችንም እንግዶች አመሰግናለሁ ለትውውቁ። ከኋላ ብጀምር ፕሮፌሰር ብርሃኑ እርስዎ ያስተዋወቁት ሁሉን ያካተተ የፍኖት አቅጣጫ በሚል አንድ ሰነድ ይፋ አድርጋቸዋል። ለወራት የሰራችሁበት መሆኑ ተገልጿል። የሰነዳችሁን ይዘት እንመለከታለን። ዶክተር ታሪኩ የእናንተን ቡድን ለአገር የመቆም ጥሪ በሚል ነው። አብዛኞቻችሁ ከህክምና ሙያ ዘርፍ ውስጥ ያላችሁ በርካታ ባለሙያዎች ሀገሮቹንም አስፍራችኋል። በወቅታዊ የኢትዮጵያ ጉዳይ ላይ 7 ነጥቦችን ያካተተ መግለጫ መነሻነት ነው የጋበዝናችሁ። ፕሮፌሰር ብርሃኑ ይህ ሁሉን ያካተተ የፍኖተ አቅጣጫ በሚል ያወጣችሁት ጋዜጣዊ መግለጫ የጠራችሁበት ሰነድ ምንድን ነው? አላማው ምንስ ነው የያዘው ይህ ሰነድ?
እሺ በጣም አመሰግናለሁ። ወደ 35 ግለሰቦች ያው ሰነዱ ላይ ተዘርዝረዋል እና ወደ 7 የድርጅቶችን ይህንን ሰነድ ተቀብለውታል። የድርጅቶችን ስም ያልዘረዘር ነው በጽሁፍ እንዲያቀርቡልን በመካከላቸው ችግር እንዳይኖር በሚል አስተላልፈናል። የዚህ ጥሪ ውይይት አድርገን መሰረታዊ ግንዛቤዎች ላይ ደርሰናል እና እነሱ ልትቀስልና ወደ ዝርዝር እንሄዳለን። አንደኛው ግንዛቤያችን የሀገሪቱ ህልውና ጥያቄ ውስጥ ገብቷል። መንስኤው ደግሞ ውስጣዊ ችግር ሲሆን አባባሹ ውጫዊ ነው የሚለው አንዱ ድምዳሜያችን ነው። ሁለተኛው የውስጣዊ ቀውሱ ዋና ምክንያቱ ዘረኛው ህገ መንግስትና የሚያስተናግደው አግላይ ሀገር አፍራሽ ፖለቲካ ነው ብለናል። ህገ መንግስቱ የችግሩ ዋና ዋና ስር ነው ብለን እናምናለን። ሶስተኛ ግንዛቤያችን ይህ መዋቅራዊ ቀውስ የሚፈታው ሁሉን ኢትዮጵያውያን በሚያካትት በሚያሳትፍ ድርድር እንጂ በዚህ ርዕሰ ህግ ላይ የተመሰረተ ሊሆን አይችልም የሚል ሶስተኛው ድምዳሜያችን ነው እና ከሌሎቹ መለይበት አንዱ ዋናው ሀሳብ ይሄ መሰለኝ። አራተኛው ግንዛቤያችን ይህ መዋቅራዊ ስራ አሁን የነፍስ ማዳን የሀገር መረጋጋት ኢመርጀንሲ ጥረት ጋር ተጣምሮ መጀመር አለበት፣ ለነገ የሚባል አይደለም የሚል እምነት አለን። ይህም ደግሞ የእኛ ምክር ሀሳብ በስራ ላይ የሚለው ያው መንግስት ፊቱን ወደ አማራጭ ፍለጋ በሚዞርበት ጊዜ ነው እና የመጨረሻው እና አምስተኛው ግንዛቤያችን መንግስት የዚህን ለውጥ ፈለግ ለመምራት አቅመቢስ ከሆነ ወይም ፈቃደኛ ካልሆነ የሀገር ማዳኑ ስራ በዜጎች ግፊትና በጠራ ሀሳብ መመራት ይችላል በሚል እምነት ነው እንግዲህ ይህን ምክር ሀሳብ ያቀረብ ነው።
መልካም። በዋናነት በዚህ ምክር ሀሳብ ውስጥ መሰረት ያደረጋችኋቸውን ጭብጦች አስይዘውናል። ዶክተር ታሪኩ ወደ እርስዎ ነው የምመጣው። ቀደም ብዬ በመግቢያ እንደጠቆምኩት ሰባት ዋና ዋና ነጥቦችን የያዘ ኢትዮጵያ አሁን ባለችበት ሁኔታ አደጋ አለ፣ ለዚህም ተሰባስበን ያን ሁኔታ ማዳን ያለብን ጊዜው አሁን ነው የሚል መንፈስ የያዘ ነው። እስኪ እርሶም እንደ ፕሮፌሰር ብርሃን ሁሉ በዚህ ለሀገር የመቆም ጥሪ የሚል ስም በሰጣችሁት ውስጥ ምንድን ነው እውን ልታደርጉ የተነሳችሁት? በዋናነት የቆማችሁለት አላማስ ምንድን ነው?
እሺ፣ አመሰግናለሁ። እኛም ብዙ የተለየ አይደለም ነገሩ። የእኛ አነሳት ራሱ ተሰባስበን ምን እናደርግ ያለው አደጋ ከውጭ ያለው አደጋ ውስጥ ካለው አደጋ ጋር ብያያዝን የበለጠ የሚያስፈራንና አገሪቷ የሚበታተን ስለሆነ ቅደም ተከተሉ መጀመሪያ የውጭን አደጋ መቋቋም ነው። ያን ደግሞ ለመቋቋም የሚያንገጫግጨን የሚያጣላንን ነገር መፍታት ሙሉ በሙሉ አንችልም። የባሰ እንዳይሆን አሁኑ ያለው ምርጫ ተካሂዶ ከዛ በኋላ መደረግ ያለባቸው ነገሮች በቅደም ተከተል ይደረጋሉ። ምክንያቱም ብዙ ጥፋቶች አሉ። ዝም ካልንና እንደገና የባሰ ያለውን መንግስት ከተረባረብንበት ሌሎችም ከውጭ ያሉትም ይጎዱናል የበለጠ። ስለዚህ ቅድሚያ መስጠት ያለብን እንዳለ አሁኑ እንዳለ ይቀመጥና ለተወሰኑ ወራት ሀገራችንን ከውጭው ጥፋት እናድን የማለት ዝንባሌ ነው ያለን እንጂ በመሰረቱ ሀሳባችን ያው ይመስለኛል እንደሰማሁት ከሆነ እስካሁን ድረስ ደግሞም ለዛም የኛ ሀሳብ ይህንን አቅርበን ጥሪ ለማድረግ ነው። ጥሪውን ያቀረብ ነው እንደኛው ዝም ያሉ ማህበር የሌላቸው ፖለቲካ ውስጥ የሌሉ እንዳልከው ቅድም ብዙዎቻችን ሐኪሞች ነን ወይም ተመሳሳይ፣ ስለዚህ ፖለቲካ ውስጥ ብዙም የለንበት የነዚያን ድምፅ ማስተላለፍና አለን ብሎም ደግሞ ተስፋም አላት ሀገሪቷ የሁሉ ችግር ቢኖርም ተስፋ አላት የሚል ያንን ለማስተባበር።
መልካም። በተናጥል በጭብጦቹ ያነሳችኋቸውን አንዳንድ ሀሳቦች ይገፋ አድርገን ያነሳን እንያያለን። ፕሮፌሰር ብርሃኑ ወደ እርስዎ ልመለስና በአንዳንዶቹ መሰረቶቹ ላይም ኢትዮጵያውያን ሁሉም አንድ አይነት ሀሳብ አይደለም ያላቸው። አንድ አይነት ሀሳብ አለመኖር ብቻ ሳይሆን በስርዓትም እነኛን ልዩነቶች ለመፍታት የሚሞከርበት ቦታ አይደለም የሚመስለው ያለ ነው እና ግጭቶች የተበራከቱበት ንጹሐን ዜጎች በከንቱ እየተገደሉ ያሉበት ጊዜ እንደመሆኑ አሳሳቢዎቹን ጉዳዮች ትኩረት የሰጣችሁበትን በተናጥል እናያለን። በጋዜጣዊ መግለጫችሁ እርስዎ ሰነዱን ባስተዋወቁበት መድረክ ያነሳችኋቸውን ጥያቄዎች ይዘረዝራሉ። ኢትዮጵያ ከየት ይላሉ፣ የወቅቱን ሁኔታ የሚመለከት ሀሳብ ታነሳላችሁ። ኢትዮጵያ ወደ የት ትሄድስ ይላል፣ ምን አይነት ኢትዮጵያ ነው ልንገነባ የምንሻው፣ እኛስ ኢትዮጵያዊ የሚያደርጉን ምን አይነት እሴቶች ናቸው፣ የጋራ እሴቶችን የመለየት ሀሳብ ታነሳላችሁ። ከዚህ ጋር ማዛምዳችሁ ያነሳችሁት የዜጎች ቃል ኪዳን የተባለውን ሰነድ ያነሳሉ በዚያ ውይይት ላይ። ከሁሉም በላይ ግን እንዴት ይከናወን ይሄ ሁሉ የሚል አለ። ኢትዮጵያ አሁን ካለችበት አጣብቂኝ ወጥታ ወደምንፈልግበት አቅጣጫ ታምራ ዘንድ ምን መሆን አለበት ትላላችሁ? ፕሮፌሰር ብርሃኑ እነኚህ በጣም ትልልቅ አንኳር ጭብጦች ናቸው። የብዙ ሰዓት ክርክር በእናንተ መካከል ወስዶ ሊሆን ይችላል። ይህን ታዳሚውም በተመሳሳይ የራሱን ሀሳብ ሊያነሳ ይችላል። በምን መልኩ ነው ህዝብን ለማቀራረብ ወይንም ደግሞ ህዝብ የራሱ ሊያደርገው የምታስቡት? በእነኚህ ሀሳቦች ላይ የሚኖሩ ልዩነቶች እናንተ ካቀረባችሁ ሀሳቦች ጋር እንዴት ነው እንዲጣጣሙ የምታስቡት? ትልልቅ ጥያቄዎች ናቸው እና ያነሳችኋቸው።
በጣም አንተ የሚሆን ያነሳቸው ከባድ ጥያቄዎች ናቸው። ኢየሱስ የሚመልሳቸው ጥያቄዎች ናቸው፣ ግን መጠየቅ አለበት። ምክንያቱም የአገር ህልውና ያተኮሩ በመሆናቸው እና በሰነዳችን ላይ እንደጠቀስነው ሶስት ጥያቄዎችን ማንኛውም ኢትዮጵያ አሁን ማንሳት አለበት። አንደኛ ኢትዮጵያ አሁን ያለችበት ውስብስብ ባህሪው ምንድን ነው፣ ነባራዊ ሁኔታው ምንድን ነው የሚለው፣ ኢትዮጵያ ከየት ነው የምትነሳው ለሚለውን ያው ሁላችንም የምናመነዥከው ነው። እሱ አንድ ራሱን የቻለ ጥያቄ ነው። ወዴት ትሂድ ደግሞ የሚል ከባድ የሆነ የራዕይ ጥያቄ አለ። እሱ እንደውም በደንብ መልሰነዋል። እንዳልከው ከምርጫ 97 በኋላ የዜጎች ቃል ኪዳን የሚል ሰነድ አውጥተን ኢትዮጵያውያንን አንድ ህዝብ የሚያደርገን በፖለቲካ እይታ ማለት ነው፣ በባህል ብዙ ህዝብ እንደሆን ምን ስቴቶች ናቸው ብለን እዚህ ሰነዱን ጋር እንደ አባሪ አድርገን ያንን የዜጎችን ቻርተር አስቀምጠነዋል። እና ፍሬ ሀሳቦቹ ኢትዮጵያን የሚያደርገን እኩልነት ነው። ሙሉ በሙሉ የዜጎች እኩልነት በታሪካችን ውስጥም ባይካተት ከሌሎች ተመሳሳይ ሀገሮች ከግብጽ፣ ከህንድ፣ ከቻይና አስቀድመን በሴቶች መብት፣ በሀብት ባለቤትነት፣ በተለያዩ መስፈርቶች እንደውም ምዕራባዊ የሚያስመስሉን እሴቶችን ያቀፈች ሀገር ናት። ያቺ እንግዲህ ማዘመን የሚቀጥለው ደረጃችን ነው። እሱ አንዱ እሴታችን ነው። የኢትዮጵያ ህዝብ ሀገረ መንግስት ከመሰረቱት ቀዳሚ ህዝቦች አንዱ ነው። ይሄ ራሱ አንገታችን ወደ አድርገን በየሄድንበት ስንከበርበት የነበረበት ነው። ኢትዮጵያ ደግሞ እንዳንድ ሀገር ሉዓላዊነቷ መከበር አለበት። በዛም እናምናለን። ህዝቡም ደሙን አፍሷል ለኢትዮጵያ ነፃነት ብሎ እና እነዚህ ሶስቱ ምሰሶዎች ናቸው ኢትዮጵያውያንን ኢትዮጵያውያን የሚያደርጉን ብለን በዝርዝር ደግሞ አሁን ያለው እኩይ ስርዓት አፋኝና በዝባጅ ስርዓት ተለውጦ አዲስ ህገ መንግስት ይጻፍ ቢባል እኛ ህዝቡ አልወከለንም፣ ግን እንደ ትውልደ ኢትዮጵያውያን የህዝቡን ምኞት ገልጸናል። 10 ነጥቦችን ያካት ብለን 10 ዓመት በፊት ነው ይሄን ያልነው እና እሱ እንግዲህ ወዴት የሚለውን ጥያቄ ይመልሳል። አሁን ከባድና መመለስ የሞከርነው በአሁኑ ጊዜ እንዴት የሚለው ነው። ከጥፋት ከገደል አፋፍ እንዴት ነው ወደ ሰፊው ማማ፣ እንዴት ነው ከሲኦል ወደ ገነት የምንሄደው የሚለውም መንገዱ ጎዳናው መተለም አለበት። የሽግግር ጎዳና ብለን አሁን ከባድ ጥያቄ ያነሳ ነው እንግዲህ እሱ ላይ ነው እና ሀሳቦችን ጨምካቅብ ካልከኝ ስለዘርዝራቸው እና በኋላ ወደ ጥያቄ እንሄድ እና እኛ የምንለው እሺ፣ የእኛ ሰነድ ከሌሎቹ ሰነዶች የሚለየው አንደኛ እኛ አቤቱታ አይደለም የምናቀርበው ለመንግስቱ። ህዝቡ የህዝቡ ድምፅ የህዝቡ ጥያቄ ይሄ ነው እና አዳምጥ ነው የምንለው። ሁለተኛ ቅድም እንዳልኩት በአሁኑ ህገ መንግስት ላይ የተመሰረተ ምርጫ መዋቅራዊ መፍትሄ ሊሆን አይችልም በሚለው ድምዳሜ ላይ ደርሰናል። ይሄ ከሆነ እንግዲህ የእናንተ አማራጭ ሀሳብ ምንድን ነው? ዘላቂ የሆነ መፍትሄ አላችሁ ሆይ የሚል ጥያቄ ተደጋግሞ ይነሳል እና ለዛ መልስ ለመስጠት እንደው ለመጀመር ያህል የሰጠነው መልስ አንደኛ ምንድን ነው የምንለው እኛ የብሔራዊ ውይይት መድረክ ይከፈት። መንግስት አሁን እምቢ ሊል ይችላል፣ ስርዓቱን ተቆጣጥሮ ያለው ይቀጥላል በሚል እምነት ሊል ይችላል። ግን ነገ የዛሬ ዓመት ወደ ህዝቡ ማዞር አይቀርም። ተዘጋጅተን እንጠብቅ። ብዙ የሽግግር እድሎች አልፈውናል። በራሳቸው ዶክተር አብይ ወደ ስልጣን ሲመጡ ዝም ብለን አጨበጨም እንጂ በተስፋ አማራጭ ሁሉን አቀፍ የሆነ መንግስት ይቋቋም ብሎ ተቃዋሚ ፓርቲውም የሴቲቭ ንቅናቄውም ግለሰቦችም አላቀረብንም፣ አልተዘጋጀንማ። እና አሁን ያ ስህተት እንደገና እንዳይደገም ሀገሪቱን ማዳን የሚገባትን ደረጃ ላይ ስለደረስን ተዘጋጅተን ፍሬያማ የሆነ ሀሳብ እናቅርብ። አንድ ሀሳብ ብቻ መሆን የለበት፣ የተለያዩ ሀሳቦች ሁሉ ይቅረቡ እና እንዋይባቸው ብለን የመጀመሪያው ደረጃ ብሔራዊ ውይይት ይደረግ። ይሄ ብሔራዊ ውይይት ከየመንደሩ ሊነሳ ይችላል። ጸረ ኢትዮጵያ የሆኑ ሀይሎችም ሁሉ ድምጻቸው ይሰማ በዚህ ውይይት ውስጥ ነው የምንለው። እኛ ግን የምንፈልገው ይሄ ውይይት ወደ ብሔራዊ ስምምነት እንዲያመራ። ብሔራዊ ስምምነት ምን ማለት ነው ስንል አንደኛ የዜጎችን እኩልነት የሚያከብሩ ኃይሎች፣ ሁለተኛ የኢትዮጵያ ሕዝብ አንድነት፣ ኢትዮጵያ ሕዝቦች የሚባልልም የኢትዮጵያ ሕዝብ አንድ ነው በዛ የሚያምኑ፣ ሶስተኛ በኢትዮጵያ ሉዓላዊነት የሚያምኑ ኃይሎች ከውይይቱ ወደ ስምምነቱ ይሻገሩ በሕዝብ ተሳትፎ ውይይት ሊቀጥል ይችላል የሚል እምነት አለን። አሁን ይሄ ብሔራዊ ስምምነት ትንሽ ስር ከሰደደ ምን ሊያረግ ነው የሚለውን ጥያቄ እንመልሳለን በዝርዝር እና እንደኛ አስተሳሰብ ወደ ሽግግር ስርዓት ያመራል። ይሄ ሸንጎ የሚቋቋመው እንዴት ነው? አባሎቹስ እነማን ናቸው ሲባል አንድ የሰጠነው መከራሳ ኢትዮጵያ ውስጥ ወደ 550 የሚሆኑ ወረዳዎች አሉ። እነዚህ ወረዳዎች ከጥንት ጀምረው በዘውዱ ስርዓት ሁሉ የነበሩ የተለያየ ቋንቋ ተናጋሪ አብሮ የሚኖርባቸው ናቸው። እነሱ አንዳንድ ወኪል ለሸንጎ መርጠው እንዲልኩ፣ ከዛ አልፎ ደግሞ አሁን ያሉት ፖለቲካ ፓርቲዎች፣ አሁን ያሉት የታወቁ የሲቪክ ንቅናቄዎች፣ የዳያስፖራ ሀገር ወዳድ አባላት እዚህ ፓርላማ ውስጥ ይካተቱ፣ በእኛ ምክር ሀሳብ ሜዲ 50 ወንበር ይሰጣቸው ጉባኤው በወሰነው የሚል ሀሳብ አቅርበናል። በአስተዳደር ላይ ያተኮረ ሳይሆን በስርዓት ላይ ያተኮረ መፍትሄ ነው ለመስጠት ተፈልገው። አንዱ ተግባር ይሄ ነው። ሁለተኛው አዲስ ህገ መንግስት ዜጋ ተኮር የሆነ ለኢትዮጵያን እውቅና የሚሰጥ ህገ መንግስት እንዲያስረቅቅ የሸንጎ። ሶስተኛው የእርቀ ሰላምና የፍትህ ኮሚሽን እንዲቋቋም።
መልካም።
የሁለት ነጥቦች ለመጨመር ነው። አራተኛው የአፈናና የብዝበዛ አውታር የሚያጸዳ ኮሚሽን እና አዲስ የህዝብ ቆጠራ ተደርጎ ምርጫ ተደርጎ የሽግግሩ ጊዜ ፍጻሜ ያገኝና ሀገራችን ትደናለች ወደ ዲሞክራሲያዊ የሆነ ፈር ለመተድ እንችላለን በሚል ተስፋ ነው።
መልካም። ብዙ ጥያቄዎች የሚነሳባቸው ሀሳቦች አንስተዋልና አድማጮች ያነሷቸውን አንኳር ሀሳቦች በቅጡ እንዲይዙ እንዳንጠፋፋ ግራና ቀኝ እንድል ወደ ዶክተር ታሪኩ ልሂድና ፕሮፌሰር ብርሃኑ ኋላ ላይ የተነሱትን አሁን ካሉ ሁኔታዎች ጋር መነሳት ያለባቸው በጋዜጣዊ መግለጫችሁም ወቅት ግልጽ ለማድረግ የሞከራችኋቸው አሁን በዝርዝር ካነሷቸው ሀሳቦች ጋር አንዳንዶቹን ለማስማማት ከታይ ጥያቄዎች ማንሳት ይኖርብኛል። ሆኖም ወደ ዶክተር ታሪኩ ልሂድ። የአገር አድን ጥሪ ባላችሁት ቀደም ብዬ በጠቀስኩት መግለጫችሁ ላይ ሰባት ጭብጦችን ታነሳላችሁ። መጀመሪያው ላይ ያለውን ብንመለከት አገራዊ ምርጫው በተያዘለት ጊዜ ሰሌዳ ሳይራዘም በሰላምና በተአማኒነት እንዲጠናቀቅ በአጽንኦት እያሳሰብን በውጤቱ የኢትዮጵያን አንድነት የሚያጠናክር ጉዞ እንድንጀምር ከፍተኛ ተስፋ በማድረግ ነው ትላላችሁ። ምርጫው የቀረው ጥቂት ሳምንታት ነው። የሚያነጋግሩ ጥያቄዎች ቢነሱም እንደ አንድ አማራጭ ተደርጎ ተይዟል። ከዚህ ቀደም ምርጫው እንዲራዘም ከተደረገ በኋላ የተፈጠሩ ሁከቶችንም በምክንያትነት የሚያነሱ አሉ። ለእናንተ ግን በዚህ ምርጫ በተያዘለት ጊዜ ተካሄዶ ተስፋ እንዳደረጋችሁት የኢትዮጵያን አንድነት የሚያጠናክር ጉዞ እንዲጀመር እንዴት ነው ያመናችሁት? ምናልባት እንደውስ የመጀመሪያ ብናደርግ በተናጠል ያነሳችኋቸውን ሌሎች ጥያቄዎችን ብናነሳለን።
እሺ፣ አመሰግናለሁ። መነሻዎቻችን የተለያዩ ናቸው። እኛ ያስደነገጠን ነገርና ይህንን ድርጅት ያደረገን መፍትሄ ፍለጋ ሳይሆን በሁሉም በኩል በሚባል መልኩ ሀገራችንን ራሷን ለማጥፋት የሚደረገው ውስጥ ካሉትን ስበኞች ጋር የተባበሩት የውጭን ጠላት የተሰብሰቡ ስለሆነ ያንን አጣዳፊ አድርገን ስላሰብነው ነው። ማለትም በመጀመሪያ ኢትዮጵያን በዙሪያው የተከበበች ስለሆነች ብሎም ደግሞ አንድ ብዙ ያሰብንበት ነገር ምንድን ነው? ኢትዮጵያ ከመቶ ሚሊዮን በላይ ያለባት ሀገር ናት። የተወሰነው ነው በጥባጭና እርስ በርስ የሚያባላ። ከዛ ውጭ ያለው እንግዲህ በጣም ብዙ የሚሆነው ሰላማዊ ህዝብ ነው። አሁን ያለው መንግስት ቻለም አልቻለም ብዙ ችግሮች ሲፈጠሩ ያ ሁሉ እንዳለ እዛ ላይ ደግሞ ብንረባረብበት ከምንበጠብጥና የባሰ ቀዳዳውን ለውጭ ጠላቶች ከምናሰፋ ቢያንስ አማካይ የሆነውን መንግስት በአጭር ጊዜ ውስጥ ይኸው ምርጫ ይደረግና ትላልቆችን ጥያቄዎቻችንን ከዚያ በኋላ ፕሮፌሰር ብርሃኑ እንዳሉትም ሌሎች ማሳቦች ተሰብስበው ይደረጋሉ ባይነን። አሁን እዚህ ላይ ፊትለፊት ተፋጠው ካሉ ከብዙ ጠላቶቻችን አኳያ የመንግስት መውደቅ ወይም መረበሽ የባሰ ገመናችን አውጥቶ ያጣላናል እንጂ ያድናል ብለን አናስብም። ይህ ማለት ደግሞ መንግስቱን እንደግፋለን አንደግፍም ጥያቄ ውስጥ አንገባም። መፍትሄ ለመስጠት ስሞክር ወረቀትም አይደለችም። እንደው ያለው አደጋ እንደዚህ ይሆንና እንደኛ ያሉ ዝም ብሎ የተቀመጡ ምን እናደርግ የሚል ሰዎች ይሄንን አስበው የውጩ ግፊት የውጩ ጠላትነት ከውስጡ ይብሳል ብለን ስላሰብን ያመጣነው ነው።
መልካም። ወደ ፕሮፌሰር ብርሃኑ ከመመለሴ በፊት ባጭሩ የሚታይ ምናልባትም አጣዳፊነቱን ጎላ አድርጎ የተመለከተ ነጥብ አለው። መንግስት የሰላም ማስከበር ኃላፊነቱን በበለጠ ቁርጠኝነት ተነስቶ ሳያወላውል ወንጀለኞችን ለፍርድ እንዲያቀርብና ጭፍጨፋዎችን እንዲያስቆም ይላል። በተጨማሪም ሀዘን ለበዛበት ለኢትዮጵያ ህዝብ በየጊዜው የማረጋጋት ተግባር በበቂው እንዲከናወን እናሳስባለን ይላል። ግጭቶች እየተበራከቱ ይህን ያህል ቁጥር ያለው ሰው ንጹሃን በታጣቂ ኃይሎች ተገደሉ፣ በዚህ ቦታ እንዲህ አይነት ተፈጸመ የሚለው የየዕለት ዜና ሆኗል። ምናልባትም የሀዘን ስሜቱን ሁሉ የላመድ ነገር የተፈጠረ እስኪመስል ድረስ ነው የምንሰማውና እዚያ ላይ የተለየ ትኩረት የጠየቃችሁ ይመስላል። ወንጀለኞች ለፍርድ እንዲቀርቡ እስከሚለው ድረስ ትሄዳላችሁ። እናንተ እስከገባችሁ ድረስ ምናልባትም ትኩረት እንዲሰጠው በጠየቃችሁ ጥያቄ ውስጥ ማን ነው እነኚህን በድሎች የሚፈጽመው? እነኚህን ጥቃቶች የሚፈጽመው? እንዴትስ ነው የሚቆመው? አሁን ባለው ሁኔታ የመቆም አዝማሚያ አይታይም። በመንግስት በኩልም የማረጋጋት ተግባርና ሀዘን ለበዛበት ህዝብ ትላላችሁ፣ በየጊዜው የማረጋጋት ተግባር በበቂ እንዲከናወን እናሳስባለን ትላላችሁ። ምንድን ነው እያያችሁ ያላችሁት እዚህ ጋር ዶክተር ታሪኩ?
ዋናው በመሰረቱ የዚህ ሁሉ ጣጣ መነሻው ቅድም ፕሮፌሰር እንዳሉት ከመንግስት ውስጥ የተቀሰቀሱ ነገሮች ናቸው እና የዘር ፖለቲካ ተቋሙ ራሱ መፍረስ ያለበት ጉዳይ ብለን እናምናለን። ሁለተኛ ሁሉም የተያያዙ ነገሮች ናቸው። የዘሩ ጉዳይ ከውጭ ካሉት ጥራቶቻችን ጋር የተያያዙ ስለሆነ ያንን አሁን እንግዲህ በአጭር ጊዜ ውስጥ ማድረግ ያለብንን ነገር ጠቀስን እንጂ በረዥም ጊዜ ውስጥ የሚደረጉ በጣም ብዙ ነገሮች እንዳሉ እናውቃለን። መንግስት ያጠፋቸው እንዳሉ እናውቃለን። ያ ሳይሆን አሁን ግን አገራችን ለማዳን ከፈለግን ያለውን ደካማ መንግስት ቢሆን ምርጫውን ካሂዶ ከዚያ በኋላ የተደረገው ብዙ ነገሮች ማምጣት የሚቻልበት መንግስት ባለበት አገር ፋክተርስ በሆነችበት ሁኔታ ነው። በዛ ላይ አሁን እንግዲህ የዘሩን ጥያቄ በሚመለከት ያንን የበለጠን ማጠናከርና አንተ ሂድና ብለው ይሄ እንደዚህ አድርጓል የሚለው መጥፎ ይመስላለኛ። እኛ ስናስበው ለዘብተኝነት የፈለግነው በአሁኑ ጊዜ ሀገር እንዳትፈርስ እንጂ ያሉ ችግሮች ቀላል ናቸው ብለን አይደለም። እኛ የፖለቲካ ቡድንም አይደለንም፣ መፍትሄ ፍለጋም አይደለም። ያሰብነው ያየነውን እንደዚህ ነው። ግን ተረጋግተን ይህን ጊዜ አሳልፈን ሀገራችን እንዳለች የዋላዊነት ተጠብቆ ከዛ በኋላ መፍትሄ ይገኝላታል የማይታሰብ ነው ያለን።
አድማጮች ከፕሮፌሰር ብርሃኑ አበጋዝ እና ከዶክተር ታሪኩ ተሻለ ጋር የጀመርነው ቃለ ምልልስ አልተቋጨም። ተከታዩን በመጪው ቀናት ፕሮግራሞቻችን እናቀርባለን። ሙሉ ቃለ ምልልሳችንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶችን ፕሮፌሰር ብርሃኑ አበጋዝን እና ዶክተር ታሪኩ ተሻለን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ቀደም ብዬ በመግቢያ ወደ አስተዋወቅኩት ሌላ ቅንብር ነው መወስዳችሁ። ሀያል ጉልበት የሚል ስያሜ ተሰጥቶታል። አዘውትሮ ጥቅም ያለ የእግር ጉዞ ማድረግ ምናልባትም ወደ ስፖርት ቤት ወይም ራሳችንን ወደምናፍታታበት የስፖርት ሜዳ ይዘነው የምንሄደውን የስፖርት ትጥቅ መያዣ ቦርሳችንን አስትቶ በአመቺ መጫሚያ ተክቶ መንገድ መግባት ወደር በሌለው መንገድ አንጎልን ክፍት ያደርጋል ይላሉ። በቅርቡ የወጣው የጥናት ጽሑፋቸውም ከዚሁ ጋር ይዛመዳል። የመጽሐፉ ደራሲ የአይርላንዱ የዱብሊን ትሪኒቲ ኮሌጅ ማንጎል ላይ የሚደረጉ የሙከራ ጥናቶች ባለሙያው ፕሮፌሰር ሼን ኦማራ ናቸው። እግር ቀና ብሎ መራመድ የሰው ልጆች ልዩ ክህሎት ነው ሲል ይንደረደራል ጽሑፉ። ሚሊዮን ዓመታት ዕድሜ ያስቆጠረውን ዛሬም አንዱ የሰው ልጆችን ከሌሎች ፍጡራን የሚለይ እናም ለመኖር ጭምር የግድ የሆነው ልማዳችን ሁን ተብሎ ሲደረግ በረከቱ የትየለሌ መሆኑን የሚያወሳው አዲስ የጥናት ውጤት ይህንኑ በሁለት እግር ቆሞ የመራመድ ክህሎት ማዳበሩን ጨምሮ ትልቅ ጭንቅላቱና ከቀደመ ዝርያው አነስ ያለው የሰውነት አካሉ ዘመናዊው የሰው ልጅ የሚል ቅጽል የተሰጠውን ፍጡር ገና ጥንት ያኔ ከምድር አፍሪካ ተነስቶ አላስካና አውስትራሊያ ለመድረስ እናም ዓለምን ለማዳረስ እንደምን ተቻለን? የጥናት ጽሑፉ ጨዋታ በተላበሰ ቃና ይቀጥላል። በየቀኑ የምናደርገውን ነገር ግን ያንን ያህልም የተለየ ቦታ የማንሰጠውን ጉዳይ የምትሃት ያህል የገነነ ታላቅ ፋይዳ ሲዘረዝር ለሙያዊ ትንታኔና በርዕሱ ላይ ለምናደርገው ደርዝ ያለው ወቅት ታዲያ ለመዝናናት ሲባል የሚደረግ የእግር ጉዞ ወይም የአካል እንቅስቃሴ የማስታወስ ችሎታን የሚሰርቁና ሌሎች በመለስተኛ ደረጃ የሚመደቡ በአንጎል ላይ የሚደርሱ የጤና ሁከቶችን ጨምሮ የማመዛዘን አቅምን የሚጎዱ በተለይም ደግሞ በኋለኛው ዕድሜ የሚከሰቱ መጃጀትና የመሳሰሉ የአንጎል ህመም አይነቶችን ለመቀነስ ማገዙን ከጥናት ቡድናቸው ጋር ለበርካታ ዓመታት ያጠኑ ከዚህ ቀደምም በዚሁ ፕሮግራም ቀርበው የጥናታቸውን ግኝት ያስረዱን ኢትዮጵያዊ የአንጎል ሐኪምና ተመራማሪ ጋብዘናል። ፕሮፌሰር ዮናስ እንዳለገዳ ይባላሉ። ብዙዎቻችሁ የፕሮግራማችን ተከታታዮች የምታውቋቸው የፕሮግራማችን ቤተኛ ናቸው። አሁን ወደ ውጋችን ልሰዳችሁ። ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ ስለሰጠኝ።
ፕሮፌሰር ዮናስ ዛሬ ከእጃችን የገባው ለዚህ ቃለ ምልልስ መነሻ የሆነን ርዕሰ ጉዳይ ከአንጎል ጋር ፈጥኖ ልናዛምደው ማንችል ምናልባትም ዝምድናው የማይታየን ይመስላል ከፍተኛ የኃይል ምንጭ የሚል የቁልምጫ ስያሜ የተሰጠው ይህ የዛሬው ውይይታችን የሚያተኩርበት ርዕስ ለጤናማ ህይወት ደስተኛ ለመሆንና ለቀልጣፋ አእምሮ ይረዳል ተብሏል። ይህን ሁሉ የምናወራው የእግር ጉዞን ነው። በእግር ወጣ ብሎ መንቀሳቀስ የእግር ጉዞ ማድረግ ለእነኚህ ሁሉ ትሩፋቶች እንደሚበቃ ተነግረዋል። እንደው በጣም ተራ ከሚመስለው መሰረታዊ ከሆነው ነገር ብንነሳ ሁሉም ሰው የሚያደርገው ነገር ነው የእግር ጉዞ። ምናልባት ልዩነቱ ብዙ ማድረግ፣ አዘውትሮ ማድረግ፣ ሆን ብሎ ማድረግ የሚሉትን ሊጨምር ይችል ይሆናል። እንዴት ነው እንዲህ በተለየ መንገድ ትልቅ ቦታ ያገኘው? በኋላ የጥናቱን ባለቤቶች አነሳለሁ። እናንተም በበኩላችሁ ከዚህ ቀደም የሰራችሁትን ጥናት መልከት እናደርጋለን። ምንድን ነው የእግር ጉዞን እንደዚህ ማራኪ ያደረገው? የሰው ልጅ ጋር አብሮ የኖረ ነገር በተለየ ትኩረት እንዴት እንዲህ ሊሰጠው ቻለ?
እሺ አሉላ፣ ይሄ የእግር ጉዞ እኛም ባደረግነው ጥናት የሚገርም ውጤት ነው ያየነው። ለምሳሌ አንድ ሰው እንደው ዘና ብሎ ከምሳ በኋላ ከራት በኋላ ወይም ከራት በፊት ዘና ብሎ ከጓደኛ ወይም ለብቻው ቢንቀሳቀስ ለአንጎል ጥቅም ይኖራል ወይ የሚል አጥንተን ነበርኛ። እና በሳምንት ውስጥ 3 ቀን ቢያንስ፣ ከዛም ከሆነ ደግሞ ከ5 እስከ 6 ቀን እንደዚህ ሊጀርሊ ዋክ አፍተር ዲነር ከምግብ ከበሉ በኋላ ወይም ሳይበሉም በፊት ዘና ብለው እየተጫወቱ ወይም ለብቻው ያሰላሰለ የሚንቀሳቀስ ከሆነ አንድ ሰው ወይም ከሆነች የመጃጀት በሽታ አንጎል ላይ እንደሚከላከል በደንብ ተጨባጭ ማስረጃ አግኝተናል እና ይጠቅም ይሆናል የሚል ግምት ነበር። ግን ያን ያክል ጠቃሚ መሆኑን አላወቅንም። ከመድኃኒት አሁን መድኃኒት የለውም የአልዛሃመር መጃጀት እሽታ፣ ግን ይሄ ስፖርቱ እንደሚከላከል ስፖርትም ምንለው አይደለም። ይሄ እኮ እንዲሁ መንቀሳቀስ በእግር መሄድ ወዲያ ወዲህ ማለት ነው እና ሜዳ ላይ ይርጋጨፌ እግር ኳስ ሜዳ ላይ መጫወት አይነት አይደለም። ይሄኛው ዞር ዞር ማለት ነው እና በእውነት ማስረጃ ሳይንስ በደንብ የተደገፈ ነው እና ይሄ እንግዲህ ለምንድን ነው የሚለው ብዙ ምክንያቶች አሉ። እዛ ውስጥ መግባት እንችላለን። ለምንድን ነው የሚጠቅመው ለአንጎልም ለሌላውም የሚለውን ማየት እንችላለን።
መልካም በዝርዝር እናነሳለን። አድማጮቻችን እጃቸው ያለውን ወርቅ እንዲጠቀሙበት የሚያደርግ ይመስለኛል። የእግር ጉዞ በጣም ቀላሉ ብዙ የአካል እንቅስቃሴ ስፖርትም ቀደም ብለው እንዳሉት የማይጠይቅ በቀላሉ ማናቸውም ሰው ሊያደርጉ የሚችሉት ግን ብዙ ጥቅም ያለው መሆኑን ገፋ አድርገን እንወያያለን። ፕሮፌሰር ዮናስ ለአሁኑ ውይይታችን መነሻ የሆነው መጣጥፍ የተጻፈው አንድ ሰፊ ጥናት ያደረጉና በዚህ ርዕሰ ጉዳይ ላይ መጽሐፍ ያሳተሙ የአንጎል ጥናት ታዋቂ ናቸው። በግርድፉ ወደ አማርኛ ሲመለስ ወዳሴ ለእግር ጉዞ ብየዋለው ምን አይነት የእግር ጉዞ ማድረግ እንዳለብንና እንደምንስ ለጤናችን ሊበጅ ቻለ የሚል አዲስ ሳይንስ ይሉታል። ደራሲው የአየርላንዱ የዱብሊን ትሪኒቲ ኮሌጅ የአንጎል የሙከራ ጥናት ባለሙያው ፕሮፌሰር ሼን ኦማራ ናቸው። በዚህ ጥናት ፕሮፌሰር ዮናስ እነኚህን ሶስት ትልልቅ ነገሮች አጉልተው ነው መጽሐፉም ብቻ ሳይሆን በቅርቡ ያን መሰረት አድርገው በወጣው ጽሁፍ ላይ ጤናን ይሰጣል፣ ደስተኛ ያደርጋል፣ በዚያ ላይ ደግሞ ለአንጎል ቅድም የጠቃቀሷቸውን ገፋ አድርገውም እንዲወያዩበት የማሰብ የማሰላሰልን አቅም ከፍ ያደርጋል ይላል። ቀልጣፋ የሆነ አንጎል እንዲኖረንም ይረዳል ነው የሚለው። እስኪ ትንሽ ይፈንጥቁበት። ከጠቅላላ የጤናማነት ስሜት ባሻገር እነኚህን ሁሉ ትሩፋቶች ስለመያዙ ምንድን ነው ማስረጃው?
እንግዲህ አንድ ሰው በሚንቀሳቀስበት ጊዜ በእግር ጉዞ ሲያደርግ ወይም በምታደርግ ጊዜ አንድ ሰው አንጎል ውስጥ የሚፈጠሩ አንዳንድ ለውጦች አሉ፣ ንጥረ ነገሮች አሉ። አንደኛው ይሄ ኤንዶርፊን የሚባለው ሰውነታችን የሚፈጥረው ነገር አለ። እሱ ነው እንግዲህ ትንሽ ደስ የሚል ስሜት የሚፈጥረው። በተለይ ደጋግመው የሚሰሩ ሰዎች እንቅስቃሴ ስፖርት እንቅስቃሴ ዳግማ የሚሰሩ ሰዎች እንደው የዛ ሱስ ይዛቸዋል የሚል ቀልድ አለ። ግን አሁን እኔ የእኛ ጥናትም እንዳየሁት ገረመኝ። ይሄ ሊዥርሊ ዋክ በጣም ቀላል ዝም ብሎ ተዝናንቶ ነው እያወሩ ከጓደኛ ጋር ከመስቀል አደባባይ እስከ ሂልተን ሆቴል እንደዚህ እያወሩ ቢሄዱ እንደዚህ አይነቱን ነው ያጠና ነው። እና ያ ራሱ ጥቅም አለው ለአንጎል። ለምንድን ነው? አንደኛ ያው ቲዮሪ ነው፣ መቼም ያው ሀሳብ ነው ያቀረብ ነው። አንደኛ የአንጎል ውስጥ አንዳንድ መረጃ በአንጎላችን እንድንይዝ የሚያደርግ እንድናስታውስ የሚያደርግ የአንጎል ክፍል አለ። በእንግሊዝኛ ሂፖካምፐስ ይባላል። ማለትም ይሄ ቅርጹ ሂፖፖታመስ ይመስላል። ለዚህ ነው ሂፖካምፐስ የተባለው። በጣም እንደዚህ ጠቅለል ያለች ትንሽ ናት እና እዛ ውስጥ ያሉ አንዳንድ ንጥረ ነገሮች ይፈጠራሉ። እነዛ ነገሮች ልክ እንደ ቢዲኤንኤፍ ይባላል በእንግሊዝኛ። ልክ እንትን ማለት ነው፣ ውሃ ለአበባ እንደሚያስፈልገው ማለት ነው። አታክልት ውሃ እንደማጠጣት ያክል ነው የእነሱ ስራ አንጎል ውስጥ እና እንቅስቃሴ ስናደርግ እነሱ ነገሮች ይጨምራሉ፣ እነዛ ንጥረ ነገሮች። ሌላው ደግሞ እንግዲህ በምንንቀሳቀስበት ጊዜ የደም ዝውውር አለ። የደም ዝውውሩ ደግሞ የብዙ ኦክሲጅን ወደ አንጎል ይወስዳል። ያ ራሱ አንዱ ጥቅም ይሆናል የሚል ነው ሁለተኛ። ሶስተኛው ደግሞ እንቅስቃሴ የሚወድ ሰው፣ እንደዛ አይነት ነገር ደጋግሞ የሚያደርግ ሰው በአጠቃላይ የኑሮ ዲሲፕሊንም ሊኖረው ይችላል። እንቅስቃሴ የሚያደርግ ሰው ሜይ ቢ የሚበላውንም የሚጠነቀቃል። ለምሳሌ እኛ እንደ ያጠና ነው ይሄ ግጭት አንግዛይቲ ስትረስ እና ከአንድ ሁለት ጎረቤት ጋር ወይም አንድ ሁለት የስራ ባልደረባ ጋር መጋጨት፣ ይሄ እሱ ያለ ነው። እንደሱ ሳያደርጉ መኖር አይቻልም፣ ያው የኑሮ ሁኔታ ነው። ግን ከሀያ ጎረቤት ጋር የሚጋጭ ከሆነ ያ የበለጠ ሰውየው ላይ አንጎሉ ላይ አንዳንድ ተጽዕኖዎች ያደርጋል። እና ስለዚህ እንቅስቃሴ የሚያደርግ ሰው ምግቡንም ሊጠነቀቅ ይችል ይሆናል። ግጭት ኢንተርፐርሰናል ኮንፍሊክት እንደ ጠባ ያለሽ በዳቦም ላይሆን ይችላል እና ወይም ቢጋጭም እነዚ አይነት ሰው ግጭቱን ገንቢ በሆነ በኢትዮጵያ በአዲሱ ቋንቋ ገንቢ በሆነ መንገድ የመፍታት አይነት አሰራር ሊኖር ይችላል። ኮንፍሊክት ሬዞሉሽን። ሌላው ካሎሪክ ኢንቴኩን ማለትም ምን ያክል እንደው ተገኘ ብሎ መብላት ሳይሆን እንደው ጠገብኩ ማለት የሚችልም አይነት ሰው ነው ማለት ነው። እና እንዲህ አይነት የሰውነት እንቅስቃሴ የሚያደርግ ሰው ሁልጊዜ በአጠቃላይ ማርከር ፎር ኦቨርኦል ዲሲፕሊን፣ በአጠቃላይ ጤናማ ህይወት የተገዛ ሰው ሊሆን ይችላል የሚል ነው። እና ይህን ሶስት ቲዮሪ በተደጋጋሚ አቅርበናል እና በፈረንጆቹ 2010 እኔ የመራሁት ጥናት አለ። እንደገና ቲም ውስጥ ያሉ የጥናት ውስጥ በ2013 2014 16 17 18 19 ድረስ በተከታታይ ጽሑፎች አውጥተናል በዚህ አርዕስት ላይ እና በእርግጥ እኛ እንዲያውም ያጠና ነው ደከም ያሉ ሰዎች፣ በእድሜያቸው የገፋ ያሉ ሰዎች ከ70 ዓመት በላይ ከ60 ዓመት በላይ
ከፍ ያለ የአካል እንቅስቃሴ ማድረግ የማይችሉት ተጠቃሚ እንዲሆኑ የሚያደርግ ይመስላል።
እንደሱ እንደዛ ነው በእኛ ያጠና ነው። እድሜያቸው ገፋ ያሉ ሰዎች እስከ ዛሬ እንዲያውም ባይንቀሳቀሱ ዛሬ ቢጀምር አንድ ሰው የ75 ዓመት ሰው ከዛሬ ጀምሮ እንዲያው ቀስ እያለ ሰፈር ውስጥ እንቅስቃሴ ማድረግ ቢጀምር ጥቅም አለው ወይ ነው ያጠና ነው። እሱም ራሱ ጠቃሚ ነው እና ይሄ የተለያዩ ምክንያቶች አሉት። እንግዲህ ዋናው ከምን ገምተው በላይ እንቅስቃሴ ሲኖር የስኳር መጠንም ይቀንሳል እና ከስኳር በሽታም ይከላከልናል። የስኳር በሽታ ደግሞ መከላከል ለአንጎል፣ ለልብ፣ ለሌሎችም ነገሮች ጥቅሞች አሉት እና አንደኛ ቀጥታ አንጎል ውስጥ አንዳንድ ንጥረ ነገር እንዲፈጠር ያደርግ ይችላል። ሁለተኛ በአጠቃላይ ሰውነት ውስጥ ለውጦች በማድረግ ስኳር በመከላከል ልብን በመከላከል አንጎልም ላይ ይጠቅማል። እንደ አራት ምክንያቶች ነው የተረዳነው።
አድማጮች፣ ከፕሮፌሰር ዮናስ እንዳለ ገዳ ጋር የሚጀምርነው ወግ አላበቃም። የዚህንም ሙሉ ምልልስ በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እንደምናኖር ከወዲሁ ለመግለጽ እንወዳለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ቀደም ሲል ጀምሮት ወደ ነበረው ተከታታይ የምርጫ ታሪክ ማስታወሻዎች ቅንብሩ ይመልሰናል።
አሉላ፣ ከፋሲካው በዓል በኋላ በዳግማዊ ትንሣኤ በመባቻው ቀን ዛሬ ከታሪክ መዘክሬ ከመቅረጸ ድምፅ ማህደሬ ይዤ ቀርብ ያለሁ ልዩ ወሬ የአጼው ስርዓት የፊውዳሉ ዘመን ፓርላማ ደርግ ኢህአዴግና ብልጽግና በአሁኑ ምርጫ ምዘና ታሪክ ወይ ዜና የአድማጭ ፍርድ ለጊዜው ይቆየንና ቀኛዝማች ዘውዴ ቢራቱ ስለ ፊውዳሉ ዘመን ፓርላማ በሕይወት እያሉ ካጫወቱኝ ጥቂቱን ለዛሬ እንስማ።
ከየምርጫ ጣቢያ ያሉት በመንግስት እኔ አሁን አንድ ቦታ ብቻ እዚህ ምዕራብ አዲስ አበባ ከዚህ አማኑኤል ጸጋ ከሚባል ፎቅ ላይ በኩል ነበረ የምዕራብ አዲስ አበባ ዋና መስሪያ ቤት። እዚያ እኔ አለሁኝ። እዚያ እኔ ቁጭ ብዬ የወረዳው አስተዳዳሪ ነበሩ። የአውራጃው በቃ ቀጥታ ሳጥኑ ይሰበሰብና ከየቦታው ይመጣል። እዚያ ላይ እኛ የዚህ ተወዳዳሪ የምዕራብ አዲስ አበባ ተወዳዳሪዎች ሳጥን ይመጣል። እኛ ባለንበት ተወካዮቻችን እዚህ በየቦታው ይወከልናቸው አሉ። ደግሞ ምርጫ የሚከታተል ብለ አቅርበ እነዚያ ተከትለው አብሮ ከሳጥኑ ጋር ይመጣሉ። ይቆጠራል። ተወካዮቻችን ባሉበት በሚገባ በቃ ከዚያ በኋላ የገሌ ሳጥን ተብሎ መጀመሪያ ከሁሉም አካባቢ የመጣው ያንዱ በቅደም ተከተል በግልጽ ሲሆንና በስፋት አንድ ሁለት ተብሎ በጥርጣሬ ይደገምም ካለ አስደግሞ አስቆጥሮ ያገኘውም ተጨብጭቦለት ያጣውም አጎንብሶ ወደ ቤቱ ይመለሳል። ከዚህ ውጭ ሌላ ነገር የለም።
ምንም ጥርጣሬ የለም። ጥርጣሬ የሚገባ ነገር የለም።
በብዙ ሁላችን እኔም አለው እኔ አሁን እዚያ ባላገኝ በዚህ በአምስተኛ የህዝብ እንደራሴዎች ምርጫ ጊዜ ሳላ ነው በተቆጠረ ግን በሰባ ድምጽ ተሸነፈ። አመኜ ቤት ይገባው።
አድማጮች፣ ቀኛዝማይ ዘውዴ እንዳሉት የፓርላማ ተወዳዳሪዎች ድምጽ በፊውዳሉ ዘመን የሚቆጠረው ተወዳዳሪዎቹ ባሉበት በግልጽ ነው። ከዛም ተሸናፊው አሸናፊውን እንኳን ደስ አለ ብሎ እጁን ጨብጦ በሰላም እንደሚሄዱ ነው። ምክር ቤትም ውይይት በግልጽ ያካሄዱ እንደነበረ ከዚህ ቀደም ያጫወቱንን እናስታውሳለን። ለምሳሌ ንጉሠ ነገሥቱ ብትር እንዲያጸድቅ ለፓርላማው ሲልኩ የፓርላማው አባላት አናጸድቅም ብለው ከአንድም ሁለት ሶስት አራት ጊዜ የመለሱበት ወቅት እንደነበረ ከዚህ በፊት ተገልጿል። ምክንያቱም ከዚህ በፊት በተበደርነው ብድር ምን አይነት ልማት ተሰርቷል ብለው ስለሚጠይቁ ነው። ከዛ አስረጃዎች እየቀረቡ እንደገና ምክክር ተደርጎ ብድሩ ይጸድቅ እንደነበር ነው። ፓርላማው ይህን የመሰለ ስልጣን እንዳለው ነው። እና በወቅቱ ግልጽ የሆነ ውይይት ከግራ ከቀኝ እየተካሄደ ውሳኔ በድምፅ ብልጫ ይሰጥ እንደነበር ነው ቀኛዝማች ከዚህ በፊትም ያጫወቱ። የትናንቱ የንጉሠ ነገሥቱ ዘመን የፓርላማ ምርጫ ገጽታ ቀደም ብሎ እንደተገለጸው ደርግና ኢህአዴግ ደግሞ በምርጫ ሲኮነኑ እንጂ ሲመሰገኑ ብዙም አይሰማም ነበር። ብልጽግናስ
በዚህ ምርጫ ያሻችሁን ምረጡ ግን ሰላምን አስቀድሙ፣ በዚህ ምርጫ ያሻችሁን ምረጡ ግን እኩል መድረክ መፈጠሩን አረጋግጡ፣ የሚገፋ የማይፈለግ ኃይል መኖር የለበትም፣ ለኢትዮጵያ ይቀና ለኢትዮጵያ አገለግላለሁ የሚል እኩል መብት የሚያገኝበት ምርጫ እንዲሆን ከልባችን እንፈልጋለን። ይህ ሲሆን ብቻ ነው ኢትዮጵያ አሸናፊ የምትሆነው።
የብልጽግና ፓርቲ ፕሬዚደንት ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉን መርምሩ፣ የተሻለውን ያዙ።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። አድማጮች፣ ኪናዊ ዜናዎችን በምንዳስስበት የራዲዮ መጽሔት የጥበብና የሕይወት መስኮት በቀደመው ፕሮግራማችን ያስተዋወቅ ነው የክሪስቶፈር ቻምበርስ አዲስ ዘጋቢ ፊልም ቀጠሮ አልተዘነጋም። በዛሬ ሰዓታችን ባይፈቅድም በ45ኛው የአትላንታ የፊልም ፌስቲቫል ከቤት ውጭ በሚታይ የፊልም ማሳያ ለእይታ የበቃውንና በቀድሞ የወታደራዊ ደርግ አስተዳደር የቀይ ሽብር ዘመን በርካታ ወጣቶች ላይ በተፈጸመ ወንጀል ተፈርዶባቸው ለኢትዮጵያ ተላልፎ የተሰጡትን የቀድሞውን የፖሊስ አባል ቀልቤሳ ነገውንና የጥቃቱ ሰለባ የነበሩትን ሶስት ኢትዮጵያውያን ወጣት ሴቶች የህይወት መንገዶች፣ ቀልቤሳ ከተወነጀሩ በኋላ የነበረውን የችሎት ውሎና ሂደት የሚተርከውን ፊልም ከባለ ታሪኮቹ አንዷን ሂሩት አበበ ጅራንና የፊልሙን ኤግዜክቲቭ ፕሮዲውሰር እውቋን የሞዴልና የፋሽን ዲዛይን ባለሙያና ተዋናይ ሊያከበደን በሚቀጥለው ፕሮግራማችን ይዘን እንመለሳለን። አሁን ወደ ስርጭታችን መገባደጃ እናመራ ነው። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚህ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው የስልክ ቁጥራችን። 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አሁን የቀረን ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ